የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የታህሳስ 8 ማክሰኞ ምሽት 2017 ዓ.ም ዝግጅታችን ጀመረ። የውጭ ባንኮች በኢትዮጵያ የባንክ ዘርፍ ውስጥ እንዲሳተፉ የሚፈቅደው የባንክ ረቂቅ አዋጅ በሕዝብ ተወካዮች ምክር ቤት ጸደቀ።
የውጭ ባንኮች ለገቡ የኢትዮጵያ ፋይናንስ ዘርፍ በተለይ ኢትዮጵያ ውስጥ ያሉ ባንኮች በአዲሱ ኮምፒቲቲቭ ፕሬሸር ይፈርሳሉ የሚል እምነት የለኝም። ኢንፋክት የሚሆነው በእንደዚህ አይነት የፖሊሲ ውሳኔ መሰረት የኢትዮጵያ ባንኮች የበለጠ ይጠናከራሉ፣ የበለጠ ይጎለብታሉ፣ የበለጠ ፋይናንስ ለፕሮዳክቲቭ ሴክተር ያቀርባሉ፣ የበለጠ ሀብታቸው ይጨምራል።
የሰማችኋቸው የኢትዮጵያ ብሔራዊ ባንክ ገዥ ማሞ ምህረቱን ነው። ሙሉ ዘገባው በምሽቱ ይዘነዋል፣ እንድትከታተሉን እንጋብዛለን። ሌሎች ዓለም አቀፍና የሀገር ውስጥ ጉዳዮችንም ይዘን የመጣ ነው። ሰላም ጤና ይስጥልን የተከበራችሁ አድማጮች ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ታህሳስ 8 2017 ዓ.ም መሰናዶ እየመራው አብሬያችሁም ቆየው ኤደን ገረመው ነኝ። ንጉሱ ታምሬ ስርጭቱን ከዚህ ከስቱዲዮ ያቀናብርልናል። ጽዮን ግርማ አዘጋጇ ናት። ለዓለም ዜናዎቹ ደግሞ አስማማየ ነው እዚህ ስቱዲዮ ካጠገቤ ይገኛል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እንዲሁም ዘጋቢዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እየጋበዝኩ ለምሽቱ ዜናዎች ወደ አስማማው መልሳቸዋል።
በድጋሚ እንደምን አምሽታችኋል ተመልካቾቻችንና አድማጮቻችን፣ አስማማየ ነው ነኝ። የምሽቱን ዜናዎች ከዚህ እንደሚከተለው አቀርባለሁ። ዩክሬን ሞስኮ ውስጥ የሩሲያ ጄኔራል ለገደለው የቦምብ ፍንዳታ ኃላፊነቱን ወሰደች። የሩሲያ የኒውክሌር ባዮሎጂካዊና ኬሚካል መከላከያ ኃይል ዘርፍ አዛዥ የነበሩት ጄኔራል ኢጎር ኪሎቭ ዛሬ ማክሰኞ ሞስኮ ውስጥ በደረሰ የቦምብ ፍንዳታ ተገድለዋል። ዩክሬን ጄኔራሉ በሚኖሩበት ሕንፃ ደጃፍ መንገድ ላይ በቆመ ባለ ሁለት እግር ተሽከርካሪ ወይም ስኮተር ላይ እንዳይታይ ተደርጎ በተጠመደ ቦምብ መግደሏን አስታውቃለች። ሌተናንት ጄኔራል ኢጎር ኪሎቭ እና ረዳታቸው የተገደሉት በደቡብ ምስራቅ ሞስኮ ከሚገኘው መኖሪያ ቤታቸው ወደ ስራ ለመሄድ እየወጡ በነበረበት ወቅት መሆኑን የሩሲያ የምርመራ ቡድን አስታውቋል። ፍንዳታው ከተፈጸመበት ቦታ የወጣው ቪዲዮ የተቃጠለ የህንፃው የፊት ለፊት ገጽታ እንዲሁም የተሰባበሩ ጡቦችና መስኮቶችንም ያሳያል። የቦምብ ጥቃቱ የደረሰው ኪርሎቭን ለሶስት ዓመታት በዘለቀው ጦርነት የሩሲያ ኃይሎች በዩክሬን ላይ ተጠቅሞታል በተባለው የኬሚካል ጦር መሳሪያ እጃቸው አለበት በሚል የዩክሬን አቃቢ ክስ ከመሰረተባቸው ከአንድ ቀን በኋላ ነው። ብሪታንያና ካናዳን ጨምሮ በርካታ አገሮች ኪርሎቭን በጦርነቱ ከነበራቸው ሚና ጋር በተያያዘ ባለፈው ጥቅምት ማዕቀብ ጥለውባቸው ነበር። ስማቸው እንዳይገለጽ የጠየቁ የዩክሬን ደህንነት አገልግሎት ባለስልጣናት ከጥቃቱ ጀርባ ኤጀንሲው እንዳለበት ገልጸዋል። ባለስልጣኑ ኪርሎቭን የጦር ወንጀለኛው ሙሉ በሙሉ ህጋዊ ኢላማ ነበር ሲሉም ተናግረዋል። የሩሲያ የዜና ማሰራጫዎች ቦምቡ በርቀት መቆጣጠሪያ እንደፈነዳም ዘግበዋል። ዋናው የሩሲያ መንግስት የምርመራ ተቋም በበኩሉ የጄኔራል ኪርሎቭን ሞት የሽብርተኝነት ምርመራ የከፈተበት መሆኑን አስታውቋል። የሩሲያ ባለስልጣናት የዩክሬንን እንቀጣታለን ሲሉም ዝተዋል። እስራኤል ከጦርነቱ በኋላ የጋዛን ጸጥታ ለመቆጣጠር ሀሳብ እንዳላት አስታወቀች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሀገራቸው ከሐማስ ጋር የምታካሄደውን ጦርነት ካጠናቀቀች በኋላም የአካባቢውን ደህንነት ትቆጣጠራለች ብለዋል። የመከላከያ ሚኒስትሩ ዛሬ ማክሰኞ በኤክስ ማህበራዊ ትስስር ገጻቸው ላይ ባወጡት ጽሑፍ የሐማስን ወታደራዊና የመንግስት አቅም ካስወገደች በኋላ እስራኤል የጋዛ ላይ የጸጥታ ቁጥጥር ለማድረግ ሙሉ በሙሉ የመንቀሳቀስ ነጻነት ታገኛለች ሲሉ ገልጸዋል። ጋዛን በሚመለከት ያላቸውን ሀሳብ በዌስት ባንክ ይዞታዎቿ ወታደሮቿ የሽብርተኞችን እንቅስቃሴ ለመቆጣጠር ከሚያደርጉት ወታደራዊ እንቅስቃሴ ጋር አመሳስለውታል። ይህ የእስራኤል ጋዛን የመቆጣጠር ፍላጎት ግን ከጦርነት በኋላ ሊኖር በሚገባ ሁኔታ ላይ አሜሪካና የተባበሩት መንግስታት ድርጅትን ጨምሮ ሌሎች ካላቸው ምልከታ ጋር ይጻረራል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጥቅምት ወር ሲናገሩ የጋዛ ጦርነት መቆም ሐማስ እንደሚወጣ እስራኤልም እንደማትቆይ በሚያረጋግጥ መንገድ መሆን እንዳለበት አሳስበዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ በበኩላቸው ድርጅታቸው አንዳንድ የዌስት ባንክ አካባቢዎች የሚያስተዳድረው የፍልስጤም አስተዳደር ጋዛንም ይቆጣጠራል ብለው እንደሚገምቱ ባለፈው መስከረም ወር ላይ ተናግረው ነበር። ይህ በእንዲህ እንዳለ የጋዛ የጤና ኃላፊዎች እስራኤል ዛሬ ባደረሰችው ጥቃት 10 ሰዎች መገደላቸውን አስታውቀዋል። የእስራኤል ጦር በበኩሉ በደቡባዊ ጋዛ ባካሄደው ወታደራዊ ጥቃት ላይ 2 ወታደሮቹ መገደላቸውን አስታውቋል። ዩናይትድ ስቴትስ በሰሜን ኮሪያ ህገወጥ የገንዘብ ዝውውር መረብ ላይ ያነጣጠረ ማዕቀብ ጣለች። ዩናይትድ ስቴትስ መቀመጫቸውን የተባበሩ አረብ ኤምሬትስ ባደረጉ ሁለት ግለሰቦችና አንድ ድርጅት ላይ ነው ዛሬ ማክሰኞ ማዕቀብ የጣለችው። በመረጃ ቴክኖሎጂ ሰራተኞችና በሳይበር ወንጀሎች አማካኝነት በብዙ ሚሊዮኖች የሚቆጠር ዶላር በመሰብሰብ የሰሜን ኮሪያን መንግስት በሚረዳ መረብ እጃቸው አለበት በማለት ወንጅላቸዋለች። የዩናይትድ ስቴትስ ግምጃ ቤት ባወጣው መግለጫ ማዕቀብ የጣለባቸው ሰዎች በተባበሩት አረብ ኤምሬትስ በሚገኝ ኩባንያ በኩል ህገወጥ ገንዘቦችን በመደበቅና ወደ ክሪፕቶ መገባበያ በመቀየር ለፒዮንግያንግ እንዲደርስ በማመቻቸት መሳተፋቸውንም አስታውቋል። በዚህ ጉዳይ ላይ አስተያየት የተጠየቀው በተባበሩት መንግስታት ድርጅት የሰሜን ኮሪያ ልዑክ ወዲያውኑ ምላሽ አልሰጠም። ዋሽንግተን ለሰሜን ኮሪያ ጅምላ ጨራሽ የጦር መሳሪያዎችና የባሊስቲክ ሚሳይል መርሃ ግብሮች የሚሰጥ የገንዘብ ድጋፍ ለማስቆም እየተንቀሳቀሰች መሆኗንም የዩናይትድ ስቴትስ የግምጃ ቤት አስታውቋል። አድማጮቻችን፣ የዜና እየተላለፍላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ለሶሪያን ሰብአዊ እርዳታ ለማስገባት ተስፋ እንዳለው የድርጅቱ ባለስልጣናት ዛሬ ማክሰኞ አስታውቋል። የአውሮፓ ሀገራት በበኩላቸው ለበርካታ ዓመታት ስልጣን ላይ የቆዩትን ፕሬዚዳንት በሽር አልአሳድን ካስወገዱት አማጽያን ጋር የሚያደርጉት ንግግር ቀጥለዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኃላፊ ቶም ፍሌቸር ከአማጽያኑ መሪ አህመድ አልሻራ ጋር ገንቢ ውይይት ማድረጋቸውን ገልጸው ይህም ወሳኝ የሆኑ የሰብአዊ ድጋፎችን መጠን ለማሳደግ የሚያመቻች መሰረት ይሆናል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቴሬዥ በበኩላቸው በሶሪያ ጊዜያዊ ጠቅላይ ሚኒስትር መሐመድ ባሻር የሚመራው መንግስት የሰብአዊ ረድኤት ሰራተኞችን ለመጠበቅ የሰብአዊ እርዳታ አገልግሎቶችን በሁሉም ድንበሮች በኩል እንዲገቡ ለማስቻል እንዲሁም ለሰብአዊ ረድኤት ሰራተኞች ፈቃድና ቪዛ ለማፋጠን የገባውን ቃል በደስታ መቀበላቸውን ተናግረዋል። በሶሪያ የፈረንሳይ ልዩ መልእክተኛ ጃንስ ፍራንሲስ ጊላሜ ዛሬ ማክሰኞ ሶሪያን በጎበኙበት ወቅት ፈረንሳይ በሽግግራቸው ወቅት ከሶሪያን ጋር ለመሆን በዝግጅት ላይ ሲሉም ተናግረዋል። የፈረንሳይ ልዩ መልእክተኛ ሽግግሩን ከሚመሩት ጋር ለመወያየት በቅርቡ ወደ ሶሪያ ከሄዱት ልዑካን መካከል አንዱ ናቸው። የጀርመን የውጭ ጉዳይ ሚኒስቴር በበኩሉ ዲፕሎማቶቹ በደማስቆ ከአማጽያን መሪዎች ጋር ዛሬ መጀመሪያውን ውይይት እንደሚያደርጉ ገልጿል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካያ ካላስ በበኩላቸው ህብረቱ ለሶሪያ የሚያደርገውን ሰብአዊ እርዳታ እያጠናከረ መሆኑን ተናግረዋል። የሶሪያን የዲሞክራሲ ምኞት እንዴት እንደሚደግፉ ህብረቱ እያጤነ መሆኑንም የውጭ ጉዳይ ፖሊሲ ኃላፊዋ ተናግረዋል። በመጨረሻም በብሪታንያ ለቻይና በመሰለል የተከሰሱ ጠበቃ በደህንነት ተቋሙ ላይ ያቀረቡት ክስ ውድቅ ሆነ። ብሪታንያ ውስጥ ለቻይና በመሰለል የተከሰሱ ጠበቃ በመንግስቱ የደህንነት ተቋም ላይ ያቀረቡትን ክስ ፍርድ ቤት ውድቅ አድርጎታል። የብሪታንያ የደህንነት አገልግሎት ኤም 15 እንደ አውሮፓውያን አቆጣጠር ጥር 2022 ላይ ለንደን ነዋሪ የሆኑት ጠበቃ ክሪስቲን ሊ በዩኬ ፖለቲካዊ እንቅስቃሴዎች ላይ ሆን ብለው ጣልቃ ገብ ተግባር እየፈጸሙ ነው ሲል የምክር ቤት አባላቱን አስጠንቅቋል። ይህንም የሚያደርጉት በውጭ አገር ተጽዕኖ ለማሳረፍ ከሚሰራ የቻይና ኮሚኒስት ፓርቲ ተቋም ጋር በመቀናጀት እንደሆነ በመግለጽም ወንጅሏቸው ነበር። ጠበቋ በወንጀል ባይከሰሱም የደህንነት ማስጠንቀቂያ ፖለቲካዊ እንደሆነና ሰብአዊ መብቶቻቸው እንደሚጥስ በመግለጽ ጉዳዩን ወደ ፍርድ ቤት ወስደውታል። ይሁንና ዛሬ ማክሰኞ የተሰየሙት ሶስት የምርመራ ስልጣን ጉዳይ ችሎት ዳኞች ኤም 15 ማስጠንቀቂያውን የሰጠው በህጋዊ ምክንያቶች ነው በማለት ክሱን በአንድ ድምፅ ውድቅ አድርገውታል። አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ ከዓለም ዙሪያ የተሰባሰቡ ዜናዎቻችን እነዚህ ነበሩ። ለቀሪ ዝግጅቶች ወደ ሄደል መልሳችሁ።
የማክሰኞ ምሽት ዜናዎችን ዓለም አቀፍ ዜናዎችን ያደረሰን አስማማየ ነውን እናመሰግናለን። በድጋሚ አብረናችሁ የምናምሸውን ባለሙያዎች ላስተዋውቃችሁ። ኤደን ገረመው መሰናዶውን በመምራት፣ ንጉሱ ታምሬ ስርጭቱን በማቀናበር፣ ጽዮን ግርማ በዋና አዘጋጅነት፣ አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ከአሜሪካ ድምጽ ባለሙያዎች ጋር በመሆን ነው። አብራችሁን ታምሹ ዘንድ በአክብሮት እየጋበዝኩ ለምሽቱ ወደ ያዝ ነው ቀዳሚ ወዳደረግ ነው አብይ ርዕስ እንሻገራለን። የውጭ ባንኮች ኢትዮጵያ ውስጥ እንዲሰሩ ተወሰነ። የውጭ ባንኮች በኢትዮጵያ የባንክ ዘርፍ እንዲሳተፉ የሚፈቅደው የባንክ ስራ ረቂቅ አዋጅ በሕዝብ ተወካዮች ምክር ቤት ጸድቋል። እርምጃው የሀገር ውስጥ ባንኮችን ከውድድር ውጪ በማድረግ ከዘርፉ ሊያስወጣቸው እንደሚችል የምክር ቤቱ አባላት ስጋታቸውን አንስተዋል። የብሔራዊ ባንክ ገዥ ማሞ ምህረቱ በሰጡት ምላሽ የውጭ ባንኮች በኢትዮጵያ እንዲሰሩ መፈቀዱ የሀገር ውስጥ ባንኮች ላይ አሉታዊ ተጽዕኖ እንደማይኖረው ተናግረዋል። የምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድም የባንክ ዘርፉን ለውጭ ባንኮች ክፍት ማድረግ ለሀገር ውስጥ ባንኮች ስጋት እንደማይሆን ተናግረዋል። ኬኔዲ አባተ ዘገባለሁ።
ለውጭ ባለሀብቶች ዝግ ሆኖ የቆየውን የኢትዮጵያ የባንክ ዘርፍ ኢንቨስትመንት የሚከፍት የባንክ ስራ ረቂቅ አዋጅ ዛሬ ማክሰኞ ታህሳስ 8 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት ይሁንታ አግኝቷል። የውጭ ባንኮች በዘርፉ ኢንቨስት እንዲያደርጉ አለመፈቀዱ በአገር ውስጥ ባንኮች መካከለ ፈጠራ የታከለበትና በአዳዲስ አገልግሎቶች የታጀበው ውድድር አነስተኛ እንዲሆን ስለማድረጉ ረቂቅ አዋጅ ያመለክታል። በተጨማሪም የአገር ውስጥ ባንኮች ከውጭ ገበያዎችና ኢኮኖሚዎች ጋር ያላቸው ትስስር ዝቅተኛ በመሆኑ ብድርና የውጭ ምንዛሪ በሚፈለገው መጠን ማቅረብ እንዳልተቻለ ተጠቅሷል። አዋጁ ማንኛውም የውጭ ባንክ በከፊል ወይም ሙሉ በሙሉ በባለቤትነት የሚይዘው የውጭ ባንክ ተቀጥላ እንዲያቋቁም ወይም ቅርንጫፍ እንዲከፍት እንዲሁም የእንደራሴ ቢሮ እንዲከፍት እና የባንክ አክሲዮኖችን እንዲይዝ ሊፈቀድለት እንደሚችል ይደነግጋል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ በረቂቅ አዋጁ ላይ ከተለያዩ አካላት ጋር ውይይት ተደርጎ ስለተደረገው ማሻሻያ ሪፖርት ካቀረቡ በኋላ ከምክር ቤቱ አባላት ጥያቄዎች ተነስተዋል። ጥያቄ ያነሱ አብዛኛው የምክር ቤቱ አባላት የውጭ ባንኮች በኢትዮጵያ እንዲሰሩ መፈቀዱ ጠቀሜታዎች ቢኖሩትም በሌላ በኩል የሀገር ውስጥ ባንኮች መወዳደር ተስኗቸው ከገበያው እንዲወጡ ሊያደርግ ይችላል በማለት ስጋታቸውን ገልጸዋል። አቶ ነቱ አለነና ዶክተር ደሳለኝ ጫኔ ስጋታቸውን ካነሱት መካከል ናቸው።
ሌሎች ጎረቤት ሀገሮችም እንደምናየው የሀገራችን ባንኮች ተዳክመው ከገበያው ወጥተው የውጭ ባንኮች የሀገራችን ኢኮኖሚ ይቆጣጠሩበት ሁኔታ እንደሚፈጠር የሚያመላክቱ ነገሮችም ምልክቶችም ስላሉ እንዲህ አይነት ጉዳት እንዳይመጣ አዋጁ በቂ ጥንቃቄ አድርጓል ወይ?
ጠንካራ የተወዳዳሪነት አቅም እንዲያዳብሩ ባልተሰራበት ሁኔታ የግል ባንኮች ይፉ ብለን የመወሰን ያክል አይደለም ወይ? ይሄ ሁኔታ ይሄ አዋጅ ከመጽደቁ በፊት ሚኒስትራችን ሰርተናል ብዬ አላስብ። ፈጣሪ ይሁናችሁ ከማለት ውጭ የግል ባንኮችን ምንም የሚባል ነገር ያለ አይመስለኝም።
የብሔራዊ ባንክ ገዥ አቶ ማሞ ምህረቱ በሰጡት ምላሽ የፋይናንስ ዘርፉ ለውጭ ባንኮች ተከፈተ ማለት እንደፈለጉ መጥተው ይሰራሉ ማለት አይደለም በማለት ቁጥጥር እንደሚደረግባቸው ገልጸው ባንኮቹ መግባታቸው የኢትዮጵያ ባንኮችን ከገበያ ከማስወጣት ይልቅ እንዲጠናከሩ የሚረዳቸው ነው ብለዋል።
እንደው የሆነ የውጭ ባንክ ጎርፍ መጥቶ የኢትዮጵያን የባንክ ዘርፍ የሚያጥለቀልቅ ተደርጎ መታየት የለበትም። እንደዛ አይደለም፣ እንደዛም ሊሆንም አይችልም። የውጭ ባንኮች ለገቡ የኢትዮጵያ ፋይናንስ ዘርፍ በተለይ ኢትዮጵያ ውስጥ ያሉ ባንኮች በአዲሱ ኮምፒቲቲቭ ፕሬሸር ይፈርሳሉ የሚል እምነት የለኝም። ኢንፋክት የሚሆነው በእንደዚህ አይነት የፖሊሲ ውሳኔ መሰረት የኢትዮጵያ ባንኮች የበለጠ ይጠናከራሉ፣ የበለጠ ይጎለብታሉ፣ የበለጠ ፋይናንስ ለፕሮዳክቲቭ ሴክተር ያቀርባሉ፣ የበለጠ ሀብታቸው ይጨምራል። ስለዚህ እንዲሁ ወጥቶ የሚያጠፋቸው ተደንጎ መወሰድ የለበትም።
በዚህ ጉዳይ ላይ ለአሜሪካ ድምጽ አስተያየታቸውን የሰጡት የምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድም እንዲሁ የውጭ ባንኮች የኢትዮጵያን የባንክ ዘርፍ መቀላቀላቸው ለሀገር ውስጥ ባንኮች ስጋት እንደማይሆን ምክንያቶችንና ማሳያዎችን በመዘርዘር ያስረዳሉ።
ይሄ አዋጁ ከመጀመሪያው ከጥናቱም ጀምሮ አይቼው ነበር፣ ድራፍቱንም አይቼው ነው። አንደኛው መታሰብ ያለበት ኢትዮጵያ ውስጥ ለውጭ ባንክ እንግዶችም አይደለም። ኃይለስላሴ ጊዜ እኮ በ1963 በተሻሻለው አዋጅ እኮ 1963 በተሻሻለው የባንኪንግ አዋጅ በፈረንጆች ነው የምነግርህ፣ አዲስ አበባ ባንክ ሲቋቋም እኮ 49%ን የዚህ እንግሊዝ ሀገር ባንክ ነበረ ባለቤትነት የነበረው። ይህን ባንክ ወደ ሮማ ከኤርትራ መምጣትን ለመክፈትም እንደተጠበቀ ሆኖ ማለት ነው። በዛም ሰዓት እንኳን ስጋት አልነበረም፣ በገፍም አልገቡም የውጭ ባንኮች እና ስጋትም አልነበረም። የደርግ መንግስት ሲመጣ ነው ፕራይቬት ሴክተር የሚባል እንትን ያደረገው። እና አሁን ወደ ዋናው ነጥብ ስመጣለህ ኢትዮጵያ ለውጭ ባንክ ክፍት ስለሆነች ይገባሉ አይገቡም ነው? እንደው ተሰልፎ ይገባሉ አይመስለኝም። በርሱ እስካሁን ራሱ ፍላጎት ያሳዩት ከኬንያ ምናልባት ከደቡብ አፍሪካ የተመለከት ነው እንጂ ከአውሮፓና ከአሜሪካ ተገልጠው የሚገቡበት ምክንያት አለ አይመስለኝም። ብዙ ምክንያቶች ስላሉ፣ ወይ ከቻይና የሚገቡ አይመስለኝም። ብዙ ምክንያቶች ስላለ እንደ አንደኛው ምክንያት ከአሜሪካ ተገልጠው የማይመጡበት ምክንያት በኢትዮጵያ እና በአሜሪካ መካከል የንግድ ያናህል ሰፊ ግንኙነት የለም። አንደኛው መመዘኛቸው ይሄ ስለሆነ ነው። በዛ ላይ ብሔራዊ ባንክ እስከ 5 ፍቃድ ነው የሚሰጠው ቢበዛ ገደብ አስቀምጧል። ራሱ ፍቃድ የሚሰጠው ግድ እንደ ግልብት ያለው እንዳይገቡ በአንደኛው ደረጃ ይሄ ገደብ አለ። በሁለተኛው ደረጃ ደግሞ የውጭ ሀገር ባንክ ኢትዮጵያ ገባ ማለት ልክ ሀገሪቱ ውስጥ ባሉት የግል ባንኮችን በለው የመንግስት ባንኮች ላይ ያለው የቁጥጥር ስርዓት እነሱም ላይ ያለ እኮ። ሶስተኛ ምክንያት ደግሞ ላስቀምጥና የውጭ ባንክ ኢትዮጵያ መጣ ማለት ዋና ምርጫቸው የሚያደርጉት ትልልቅ ጥሩ አትራፊ የሆኑ ደንበኞች ላይ ነው ትኩረታቸውም የሆነው። በጣም የተወሰኑ ቅርንጫፎችን በመክፈትና ቴክኖሎጂ ላይ በማተኮር እንጂ እንደ ሌሎቹ ባንኮች በየገጠሩና በየሰፈሩ ቅርንጫፍ ከፍተው ውጭ ባንክ ገብቶ እንደው በገበያ ይወጣል፣ ኬንያ ውስጥ ይወጣል፣ ታንዛኒያ ውስጥ ይወጣል፣ ደቡብ አፍሪካ ውስጥ ይወጣል። አልወጡም። እኛ ሀገርም ተፈቅዶ በኃይለ ሥላሴ ጊዜም አልወጡም። ንግድ ባንክና ፍጹም ሊገዳደረው ማልቻለ። ፖለቲካ ችግሩን ሳልጠቅስልህ ነው አጠቃላይ ማስቀምጥልህ። እና ያን ያህል በጣም የተጋነነ ፍርሃትም ባይመጡም ነበር።
ከውጭ ባንኮች ወደ ኢትዮጵያ መግባት ጋር በተያያዘ ሌላው በተወካዮች ምክር ቤት አባላት የተነሳው ጥያቄ የብሔራዊ ባንክ የቁጥጥር አቅም ነው። ብሔራዊ ባንክ የውጭ ባንኮችን ለመቆጣጠር የሚያስችል የቴክኖሎጂና የሰው ኃይል አቅም አለው ወይ በሚል ለተነሳው ጥያቄ የባንኩ ገዥ አቶ ማሞ ምህረቱ ምላሽ ሰጥተዋል።
የብሔራዊ ባንኩን የሬጉላቶሪ ካፓሲቲ ወይም አቅም የማሳደግ ስራ ቀጣይነት ያለው አሁንም በስፋት እየሄድንበት ያለው ስራ እንደሆነ እና ይህም በተመለከተ ደግሞ የቆዩ የውጭ ኢንተርናሽናል ስታንዳርዶችም ስላሉ በዚህ በኩል ስራውን በተቃና ሁኔታ ለመስራት የሚያስችል ቦታ ላይ ነን የሚል እምነት አለን። ይሄ ማለት ግን ወደፊት የሚሰራ ስራ የለም ማለት አይደለም።
ብሔራዊ ባንክ አሁን ባለው ቁመና የውጭ ባንኮችን የመቆጣጠር አቅም እንዳለው የሚያምኑት የምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ፈተናዎች ግን እንደሚኖሩበት ይገልጻሉ።
ኢትዮጵያ ባለፈው በዘጠናዎቹ በፈረንጆች አቆጣጠር የውጭ ባንክ ኢትዮጵያ ለምን አይገባም ሲባል በሁለት ምክንያት ነበር ሁሌ ሲከራከሩ የነበረው። በተወሰነ ደረጃ መንግስት በጣም ፋይናንስ ሴክተሩ ላይ ጥብቅ ቁጥጥርና ጣልቃ ገብነት ስለሚፈልግ አይዲዮሎጂካል ነው። ሁለተኛው ደግሞ መቆጣጠር አንችልም ነው፣ አቅሙም ስለሌለ መቆጣጠር አንችልም ነው። አንደርስታንድ ብለው በ1990ዎቹ ትክክል ነው። በፈረንጆቹ ነው አሁንም ይቅርታ ትክክለኛ መከራከሪያ ነው። ለምን ብሔራዊ ባንክ ራሱ ልምዱም የለውም። ከእንደገና የተዋቀረው በኢትዮጵያ በ1986 ነው ከእንደገና አዋጅ ወጥቶለት። ስለዚህ በዛ ሰዓት ይሄ ክርክር ቢቀርብ ይገባናል። ቁጥሩን ሰራተኛው ትንሽ ነበር። የዛን ይሄን መከራከሪያ ቢያቀርብ እኔ መራሴ የምረዳው ይሆናል። አሁንም እንደ 90ዎቹ አይደለም። አንዳንድ ማጠናከር የሚፈልጉ ነገሮች አሉ። አንዳንድ የሚሰሙ ነገሮች ስላለ ባንኮቹ አካባቢ ደስ ደስ የማይሉ ነገሮች እና እሱ ካጠናከሩት ከስር ከስር እያዩ ደግሞ ታሻሽላል።
የኢትዮጵያ የባንክ ዘርፍ ለውጭ ኢንቨስተሮች ክፍት እንዲሆን ናሴ 8 ቀን 2014 ዓ.ም ነበር በሚኒስትሮች ምክር ቤት የተወሰነው። ይህንን የሚደነግገውን የባንክ ስራ ረቂቅ አዋጅ የሕዝብ ተወካዮች ምክር ቤት በዛሬው 11ኛ መደበኛ ስብሰባው በሶስት ተቃውሞ በአብላጫ ድምጽ ነው ያጸደቀው። በተጨማሪም የኢትዮጵያ መንግስት ከባንክ የሚበደረውን የገንዘብ መጠን የሚገድበው የብሔራዊ ባንክ ረቂቅ አዋጅ ውይይት ከተደረገበት በኋላ በምክር ቤቱ በሙሉ ድምጽ ጸድቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የተከታተላችሁት ለምሽቱ የያዝነውን አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። በአዲስ አበባ ከተማ የየካ ክፍለ ከተማ ነዋሪዎች ካሳና ምትክ ቦታ ሳይሰጣቸው መኖሪያ ቤታቸው እየፈረሰ መሆኑን ገለጹ። ዘመድ ጋራ ተጠግተው እንዲኖሩ አሊያም ተከራይተው እንዲወጡ እንደተነገራቸው ነዋሪዎቹ ቅሬታቸውን ከምሬት ጋር ገልጸዋል። ስለ ጉዳዩ በሰጠው ምላሽ ክፍለ ከተማው በበኩሉ ለልማት ተነሺዎቹ ምትክ ቦታ መስጠቱና የካሳ ክፍያ ለመፈጸምም እየሰራ መሆኑን ገልጿል። ገብረ ሚካኤል ገብረ መድህን ዘገባለሁ።
በአዲስ አበባ የካ ክፍለ ከተማ የሚኖሩና ቤታቸው እየፈረሰባቸው እንደሚገኝ ለአሜሪካ ድምፅ የተናገሩ የየካ ክፍለ ከተማ ነዋሪዎች ቤታቸው ከመፍረሱ በፊት በመንግሥት ተገብቶላቸው የነበረው የሁለት ዓመት የቤት ክራይ ክፍያ እንዳልተፈጸመላቸው፣ ምትክ ቦታም እንዳልተሰጣቸው ተናግረዋል። በወንዝ ዳር ልማት ምክንያት ቤታቸው እየፈረሰ እንደሚገኝ የገለጹት ነዋሪዎቹ ኃላፊዎቹን ስንጠይቃቸው ዘመድ ጋር ተጠጉ ወይም ተከራይታችሁ ውጡ ብለውናል ይላሉ። ከተማችን እንድትቀየር እንፈልጋለን፣ ልማቱንም እንደግፋለን በማለት የተናገሩት አስተያየት ሰጪዎቹ ሆኖም መንግሥት ቅድሚያ ማረፊያ እንዲያዘጋጅላቸው ጊዜም እንዲሰጣቸው ጠይቀዋል። ለደህንነቷ በመስጋት ስሟን እንዳንጠቅስ የጠየቀችን በአዲስ አበባ የየካ ክፍለ ከተማ ወረዳ 4 በተለምዶ 05 እየተባለ በሚጠራ አካባቢ ነዋሪ እንደሆነች የገለጸች አንዲት አስተያየት ሰጪ ምንም አይነት ዝግጅት ሳናደርግ የአንድ ቀን ማስጠንቀቂያ ከሰጡን በኋላ ትላንትና እሁድ ታህሳስ 6 2017 ዓ.ም ቤታችን ፈርሷል ብላለች። ይህ ሲሆን ግን መሄጃ አልተዘጋጀልንም፣ ቀደም ሲል ከመንግስት ቃል የተገባልን ድጋፍም አላገኘንም በማለት ቅሬታዋን ገልጻለች።
መተማመኛ ወረቀት ነው የሚሰጣችሁ እንጂ ብር አሁን አይሰጥም። ግን ለልማት ደግሞ ስለሚፈለግ ኢንጂነሮች ቶሎ መግባት ስላለባቸው መውጣት አለባችሁ፣ የት እንወጥቃለን፣ መከራያ የለንም ምናምን ብለን ስንናገር ዘመድ ጋርም ቢሆን ራፉ ነው ያለን ማለት ነው። ያው እኛ ዘመድ ጋር አንዳንድ ትንሽ የቤት አግኝተን ገባን። ግን ያው ከነበርንበት ግቢ ዋጭም ያደረግ ስላልሆነ አብዛኛውን ቀጥል ያሚወጣ ነው።
መሬት ምናምንስ?
መሬት በጅምላ ብለን ሄደን አይተናል።
በጅምላ ማለት ምንድን ነው? የተረከባችሁት ነገር የለም ማለት ነው?
የለም የለም።
በተመሳሳይ ምክንያት ማንነቱ እንዳይገለጽ የጠየቀ በዛው ክፍለ ከተማ የወረዳ አራት ፈረንሳይ ለጋሲዮን አካባቢ ነዋሪ የሆነ አስተያየት ሰጪ ለልማት ተነሺዎቹ የተገባው ቃል የሁለት ዓመት የቤት ክራይ፣ የንብረት ካሳና ምትክ ቦታ ይሰጣል ቢልም ይህ ሳይፈጸም ሰፈራችን እየፈረሰ ነው ብሏል። እሁድ ዕለት ቤታቸው የፈረሰባቸው ጎረቤቶቻችን የቤት ክራይ እንኳን ለማግኘት ተቸግረዋል በማለትም ይገልጻል።
አሁን አብዛኛው የተቸገረው ደግሞ የቤት ክራይ የሚባል ያገኛል ሰለፍ። ለምሳሌ አብዛኛውን ወደ ፈረንሳይ ወደ ሌላ ቦታ ወደ ጉራራ ምናምን የተከራዩ ሰዎች አሉ። ስጠይቃቸው አንድ ክፍል ቤት 16,000 ብር 17,000 ብር ነው የሚባለው።
አሁን የሰው ጥያቄ ምንድን ነው በትክክል?
አንደኛ ቦታውን በጊዜ ባስቸኳይ ስጡንና ሰርተን እንግባ ነው። ሁለተኛ ነገር ሌላው ቢቀር እንኳን የመከራያ ብር ስጡን፣ አቅም የለንም፣ ምክራዩ ቤት አጣን ነው እያሉ።
በዚህ መልኩ የፈረሰባቸው ሰዎች ታውቃለህ? ምትክ ቦታም ሳይሰጣቸው የቤት ክራይም ሳይሰጣቸው
ሁሉ አጠቃላይ ሰፈሩ ተለክቶ ተሰፍሮ የተሰጠው ካሬ ሜትር የለም። መከራያ ብር ለማናቸውም አልሰጡ።
ቤቶቻቸው በቅርቡ ከሚፈርስባቸው የወረዳ አራት ነዋሪዎች አንዱ መሆኑን የጠቀሰው ሶስተኛው አስተያየት ሰጪ ደግሞ ለቀበሌ ቤት ነዋሪዎች ይነስም ይብዛም የመኖሪያ ቤት ተሰጥቷቸው ማረፊያ አግኝተው ተነስተዋል። የግል ቤት ላላቸው ግን ትኩረት አልተሰጠም ይላል።
የቤት ኪራይ ብር አልሰጡም፣ ግምት አልሰጡም። የት ነው የሚወድቀው ይህ ህዝብ? ሰው ላይ በዚህ ዘመን ላይ ስትጠበቅ የኑሮን ሁኔታ ታየዋለህ። ከስጋ ዘመዱ እየተጣላ ባለበት ሰዓት ላይ እንዴት አድርጎ ይቋቋማል ብለህ ታስባለህ?
እናንተ ይህንን ጥያቄ ስታቀርቡ ምን ምላሽ ሰጧችሁ?
ምንም። ከቀበሌው ጋር ተጣሉ። ከቀበሌው ጋር ተጣሉና ክፍለ ከተማ ሄዱ። ክፍለ ከተማ ሲሄዱ ተባበሯቸውን እየተባሉት እንጂ ምንም ነገር ቁርጥ ያለ ውሳኔ አይደለም የወሰኑላቸው።
ለማን ነው ተባበሯቸው የሚለው?
ግለሰቦቹ ለመንግስት። መንግስት ነው እንጂ ተራውን ዜጋ መደገፍ ያለበት መተባበር ያለበት ግለሰብ ነው መንግስትን ሊተባበር የሚችለው?
በጉዳዩ ዙሪያ ለአሜሪካ ድምፅ ማብራሪያ የሰጡት የየካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ብርሃኑ ረታ የልማቱ ዓላማ ከተማዋ ለነዋሪዎቿ እንድትመች ማድረግ ነው፣ ስራውም ከነዋሪዎች ጋር በመመካከር ነው እየተከናወነ ያለው ይላሉ። በነዋሪዎቹ ስለቀረበው የምትክ ቦታ ጥያቄ ሲመልሱም እንዲህ ብለዋል።
የግል ተመሾቻችን ራሳቸውን አሳትፈን ልኬት የመውሰድ ከልኬት ተነስቶ ካሳ ትንተና የመስራት ምትክ መሬት የማዘጋጀት እጣ ካወጡ በኋላ ደግሞ ቦታቸውን ሄደው አይተው እንዲረከቡ የማድረግ ስራዎችን ሰርተናል።
መሬቱን ሄደው አይተው ርክክብ ያልፈጸሙ ግን ይኖሩ ይሆን?
እስካሁን ባለው በዚህ ልክ የፈጣ መረጃ የለም። አካል ነው ይምጡ፣ ቢሮችን ክፍት ነው፣ እነሱ ጋር ብረን ነው የምንሰራው። ተገቢው ምላሽ ፈጣለን። እኛ
የሁለት ዓመት የቤት ክራይ ሳይሰጡን ወጥታችሁ ዘመድ ጋር ተጠጉ ወይም በራሳችሁ ተከራዩ አሉን የሚሉትስ ቅሬታ?
ከጎን ያለ የቀበሌ ቤት የፈረሰባት የተነሱ አሉ። የቀበሌ ቤት ተነሾቻችን ወይም በተለምዶ የመንግስት ቤት ተነሾቻችን አሉ። ከመንግስት ቤት ተነሾች ጋር አብረው ያሉ ደግሞ የግል ነዋሪዎቻችን አሉ። ከጎኑ ያለው የመንግስት ቤት ተነስቶ ሄደዋል። የግል ቤቱ ብቻውን ቀረ። ብቻውን ሲቀር እኛንም ቶሎ አንሱን፣ እኛም ወደሚቀጥል ምዕራፍ እንሄድ የሚል አስተባለን። ይሄ ሲሆን በመተማመን በመግባባት በመተማመኛ ፍቃደኛና ዝግጁ የሆኑ ነዋሪዎችን ያንን ቦታ ያንን እንድንትን ሀሳብ አስረክበውን እሳቸውን ፍቃደኛ ሆነው ይሁንታቸውን ሰጥተውን አሁን ባልኩ አግባብ ተነጋግረን መተማመኛውን አግኝተው መተማመኛቸው ወረቀቱን ይዘው በዛ መንገድም ወደ መስተንግዶ የገቡና እኛም ወደ ልማቱ የገባንባቸው አካባቢዎች አሉ።
የክፍለ ከተማው ዋና ስራ አስፈጻሚ አቶ ብርሃኑ ረታ የካሳ ጉዳይን በተመለከተ ሲያብራሩ ማጣራት ያሉብን ጉዳዮች ነበሩ፣ እሱን እንዳጠናቀቅን ችግሩን በአጭር ጊዜ ውስጥ እንፈታዋለን ብለዋል።
ካሳ ክፍያ ላይ ስንገባ ጥቆማዎች መጡ። አንደኛው የካሳ ትንተና ጋር የሚያያዝ በስተዋል የሚል ጥቆማ የበዛ ነው፣ ይሄ ነገር መፈተሽ አለበት የሚል ጥቆማ መጣልን። በአንድ በኩል ደግሞ ዝቅ ያለ ነው ያነሰ ነው የሚል ጥቆማ መጣልን። እነዚህ ጥቆማዎች ሲመጡ ሁለቱን ሚዛን ጠብቀን መሄድ ስላለብን የተወሰነ ግሌ እያደረገ ነገር አለው ከዚህ ጋር የሚያያዝ ይሄ መረጃ ስለመጣ ይሄን ለማጥራት እየሰራ ነው የምንገኘው። በአጭር ጊዜ ውስጥ ቋጭተን አስፈላጊው ነገር የሚፈጸምላቸው ነው የሚሆነው።
በአዲስ አበባ ከተማ እየተከናወነ ያለው የኮሪደርና የወንዝ ዳር ልማት ፕሮጀክት በድጋፍና በተቃውሞ አስተያየቶችን እያስተናገደ ይገኛል። ስሜ እንዳይጠቀስ ብሎ ለአሜሪካ ድምፅ አስተያየት የሰጠ አንድ ነዋሪ የኮሪደር ልማቱ የሥራ ዕድል በመፍጠርና የከተማዋን ገጽታ በመቀየር ረገድ በጎ ተጽዕኖ እየፈጠረ እንዳለ ተናግረዋል።
የኮሪደር ልማቱ በጣም አሪፍ ነው። ሲታይ ውበቱ ራሱ እንደኔ ተመችቶኛል። በጣም ማን ነው ስራ ፈጠራ ላይም በጣም ያው ምርጥ ነገር ነው።
የኮሪደር ልማቱ የሥራ ዕድል እንደፈጠረለት የገለጸ ሌላ አስተያየት ሰጭም እንዲሁ የፕሮጀክቱን ጠቀሜታ ገልጿል።
የብዙዎችን ጉሮሮን የከፈተ ማለት ይቻላል። በቃ ብዙ ስራጪው እዚህ ላይ እድሉን ተጠቅመዋል። ከተማና ሳምሯል። ጽዳቱ የብዙዎችንም ጉሮሮ ከፍቷል።
ቅሬታ አቅራቢዎቹ በበኩላቸው ከልማት ስራው ጎን ለጎን የነዋሪዎች ሁኔታም ሊታሰብበት ይገባል ይላሉ። የመጀመሪያዋ አስተያየት ሰጪ የአዲስ አበባ ከተማ የአፍሪካ መዲና እንደመሆኗ ልማት እንደሚያስፈልጋት እናምናለን ካለች በኋላ ከልማቱ በተጓዳኝ ግን የከተማዋ አስተዳደር ታሳቢ ማድረግ ያለበት ጉዳይ አለ ትላለች።
አንደኛ አርሊ ቢነገረን ብንዘጋጅ ተማሪዎች ትምህርታቸውን በጨረሱ ሰዓት ብትወጣ እሱ ታሳቢ ቢደረግ ያ ተማሪዎች አይጎዱ እኛ ሳንጉላላ ቢሆን መልካም ነው እያስባል።
ሁለተኛው አስተያየት ሰጭም የወንዝ ዳር ልማቱን የሚመሩት የመንግስት አካላት ተናበው እንዲሰሩ ጠይቋል።
የሚያሰሩት አካል ራሱ የቻለ ፕሮጀክት አለ። የልማት ፕሮጀክት የሚባለው ወንዝ ተፋሰስም ሆነ ምንም ሆነ የሚያስቱም እሱ አካል አለው። ግን አሁን የቀበሌው ካድሬ ማለት ከሚቀሩት እና ይህንን ተናበው የሚሰሩበትን መንገድ ቢያዘጋጁለት ለህብረተሰቡ እንጂ ህብረተሰቡ አለቅም አላላቸውም። ግን ማረፊያ እንኳን እስኪያገኝ ድረስ ሊታገሱት ይገባ ነበር።
የአዲስ አበባ የኮሪደር ልማት ፕሮጀክት አንደኛው ምዕራፍ ተጠናቆ ሁለተኛው ምዕራፍ እየተካሄደ እንደሆነ ይታወቃል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ሂዩማን ራይትስ ዋች የሱዳን ፈጥኖ ደራሽ ኃይሎች ሴቶችን በመድፈር ወንጀል ከሰሰ። በሱዳን የፈጥኖ ደራሽ ኃይሎችና ተዋጊዎች ተባባሪ ታጣቂዎች በደቡባዊ ኮርዶፋን ክፍለ ግዛት ውስጥ አዋቂ ሴቶችና ልጃገረዶችን ደፍረዋል ብሏል። ሌሎች ወሲባዊ ጥቃቶችንም ፈጽመዋል ሲል ሂዩማን ራይትስ ዋች አስታውቋል። ታጣቂዎቹ የተፈጸመው ጥቃት የጦር ወንጀል መሆኑንም አመላክቷል። የሰብአዊ መብት ቡድኑ በማያያዝ አድራጎቱ የሱዳንን ሲቪሎች ከጥቃት የሚጠብቅና ሰለባዎቹን ፍትህ እንዲያገኙ የሚያደርግ ዓለም አቀፍ እርምጃ በአስቸኳይ መወሰድ እንዳለበት አጥብቆ የሚያሳስብ መሆኑን አመልክቷል። መሐመድ ዩሱፍ ለአሜሪካ ድምጽ ከናይሮቢ ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው አሰናድተዋለች።
ሂዩማን ራይትስ ዋች የሱዳን ደቡባዊ ኮርዶፋን ክፍለ ግዛትን ባለፈው ጥቅምት የጎበኙት ተወካዮቹ የተደፈሩ ሌሎችም ወሲባዊ ጥቃቶች የደረሱባቸውን ሴቶች ማነጋገራቸውን አመልክቷል። የሁዳኑ ኑባ ጎሳ አባላት የሆኑት ሴቶች በፈጥኖ ደራሽ ኃይሎች ታጣቂዎችና በተባባሪዎቻቸው ሚሊሻዎች ጥቃት እንደደረሰባቸው ተናግረዋል። በተዋጊዎቹ ላይ ለቀረበው ክስ የአርኤስኤፍን ምላሽ ለማግኘት አልተቻለም። በልኪስ ዊሊ የሂዩማን ራይትስ ዋች የቀውሶች የግጭቶችና የጦር መሳሪያዎች ጉዳይ ረዳት ስራ አስኪያጅ ናቸው።
In this new report of Human Rights Watch, we have included details that we gathered into the cases of 79 women and girls.
በአዲሱ የሂዩማን ራይትስ ዋች ሪፖርት በፈጥኖ ደራሽ ኃይሎች ታጣቂዎች የተደፈሩ 79 አዋቂ ሴቶችና ልጃገረዶችን መረጃዎች በዝርዝር ሰብስበናል። የ7 ዓመት ልጆችም ጭምር አሉባቸው። በፈጥኖ ደራሽ ኃይሎች ተዋጊዎች ታግተው ለወራት በጦር ሰፈር ውስጥ በወሲብ ባሪያነት የተያዙ 51 አዋቂ ሴቶችና ልጃገረዶችን መረጃዎችም ሰብስበናል።
የጥቃቱ ሰለባዎችና እማኞቹ እንዳሉት እንደ አውሮፓውያን የዘመን አቆጣጠር ካለፈው ታህሳስ 2023 ጀምሮ አጥቂዎቹ ብዙ ሆነው ደፍረዋቸዋል። አንዳንዶቹ የጥቃቱ ሰለባዎች የት እንደደረሱ እንኳን አይታወቅም። አላ አልካሪብ የሴቶች ስትራቴጂያዊ መርሃ ግብር የተሰኘ ድርጅት የአፍሪካ ቀንድ ዳይሬክተር ናቸው። ፈጥኖ ደራሽ ኃይሎች አርኤስኤፍ ቡድን ማህበረሰቦች መኖሪያቸውን ጥለው እንዲሰደዱ ለማድረግ ሴቶችን የመድፈርን ዘዴ እንደሚጠቀም የታወቀ ነው ብለዋል።
Most of the families and communities who were forced to leave their homes in Sudan in Khartoum or
በካርቱም በአልጀዚራና በሌሎችም በአርኤስኤፍ ቁጥጥር ስር ያሉ የሱዳን አካባቢዎች ይኖሩ የነበሩ ማህበረሰቦች ቀያቸውን እየለቀቁ መሰደድ ግድ ሆኖባቸዋል። የተሰደዱት ወሲባዊ ጥቃቶችን ለመሸሽ ነው። ወሲባዊ ጥቃት ግዛቶችን መያዣ መሳሪያ ሆኗል። ከዚያም ሌላ ለመቃወም አቅም እንዳይኖራቸው አስፈራርቶ ለመቆጣጠር ተጠቅመውበታል።
የሄጉ የዓለም አቀፍ ወንጀል ፍርድ ቤት ICC እንደ አውሮፓውያን የዘመን አቆጣጠር በ2009 ዓ.ም የቀድሞ የሱዳን ፕሬዚደንት ኦመር አልበሽር እና አንዳንድ የሚሊሺያ አዛዦች ዳርፉር ውስጥ በተፈጸሙ የዘር ማጥፋት፣ የጦር ወንጀል እና በሰብአዊ ፍጡራን ላይ በተፈጸሙ ወንጀሎች በተያያዘ እንዲታሰሩ ማዘዣ አውጥቶ እንደነበረ ይታወሳል። ከስልጣን የተወገዱትን አልበሽርን ሱዳን ለፍርድ ቤቱ አለማስረከቧ አሁንም ካርቱም ዳርቻ በሚገኝ ወታደራዊ ሆስፒታል ውስጥ በቁጥጥር ስር እንዲቆዩ መደረጉ በሀገሪቱ ግጭቱ እንዲቀጣጠል ካደረጉት ምክንያቶች አንዱ እንደሆነ ተንታኞች ይናገራሉ። ሃላ አልካላብ እንደሚሉት በፊተኛው መንግስት በደልና ጥቃት የደረሰባቸው ሰለባዎች ፍትህ ያላገኙ ቢሆንም አሁንም እየተፈጸመ ያለውን በደልና ጥቃት የማያካትት ማናቸውም መፍትሄ ተቀባይነት አይኖረውም።
Demands for justice should never be silenced. This time it should be an integral part for any political process because the grievance
ፍትህ እንዲኖር የሚቀርቡ ጥያቄዎች በፍጹም ሊታፈኑ አይገባም። በአሁኑ ጊዜ የፖለቲካ ሂደቱ አይነተኛ አካል መሆን ነው የሚገባው። ምክንያቱም ማህበረሰቦቹ ዘንድ ያለው ብሶትና ስቃይ እጅግ በጣም ከፍተኛ ነው። በመሆኑም ፍትህ የሚተገበርበትን ሁኔታ ያላካተተ የፖለቲካ ሂደት የሚቀበሉ አይመስለኝም።
የሂዩማን ራይትስ ዋች አባል ኬስ ዊሊም የሱዳን የወሲባዊ ጥቃት ሰለባዎች ፍትህና ጥበቃ ሊሰጣቸው እንደሚገባ ተናግረዋል።
It's really important first and foremost for the RSF to take action against these abuses. That means investigating their own forces.
በመጀመሪያ ደረጃ RSF ጥቃቶቹን በፈጸሙት ሰዎች ላይ እርምጃ መውሰድ አለበት። ያ ማለት በተፈጸሙ ሴቶችን የመድፈር ድርጊቶች ዙሪያ በራሳቸው ተዋጊዎች ላይ ምርመራ ማካሄድ አለባቸው ማለት ነው። የተያዙ ሴቶችና ልጃገረዶች ካሉ በአስቸኳይ መለቀቅ አለባቸው። እንዲህ ያለው አድራጎት እንዳይቀጥል ማድረግም ይኖርባቸዋል። ከዚህም ሌላ ከሌሎች አካላትም በኩል አመራር ሊኖር ይገባል። ለምሳሌ የተባበሩት መንግስታት ድርጅት የጸጥታው ምክር ቤትና የአፍሪካ ህብረት የተሻለ ስራ ሊሰሩ ይችላሉ። ለምሳሌ በሱዳን የሚሰማራ ሲቪሎችን ከጥቃት ለመጠበቅ ስልጣን የተሰጠው ተልእኮ ማደራጀት ይችላሉ።
ሱዳን ውስጥ በሰላማዊ ሰዎች ላይ የሚደርሰው ጥቃትና ሰቆቃ እንደቀጠለ ሲሆን ባለፈው መስከረም ወር የመንግስታቱ ድርጅት የሲቪሎችን ደህንነት የሚጠብቅ ኃይል ለማስገባት ያወጣውን እቅድ የጦር ሰራዊት መራሹ መንግስት ውድቅ እንዳደረገው ይታወሳል።
አስከትለን የምናልፈው ከሱዳን ወደ ዲሞክራቲክ ሪፐብሊክ ኮንጎ ነው። በዲሞክራቲክ ሪፐብሊክ ኮንጎ የሐሰተኛ መረጃዎችን ስርጭት ለማስቆም እየተሞከረ ነው። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጎማ ውስጥ አንድ ጋዜጠኞች ስብስብ በሕክምና ዙሪያ የሚሰራጩና ከፍተኛ ጉዳትን የሚያስከትሉ ሐሰተኛ መረጃዎችን ለመዋጋት ጥረት በማድረግ ላይ ይገኛል። የአሜሪካ ድምጹ ዘጋቢ ዛነም ኔቲ ዛኢዲ ከጎማ ያደረሰን ዘገባ ስመኝሽ ቆየ እንደሚከተለው አጠናቅረዋለች።
በጉማ የሚሰሩት እነዚህ ጋዜጠኞች ስለ ጦርነትና በሽታዎች በከፍተኛ ደረጃ የሚሰራጩ ሐሰተኛ መረጃዎችን ለመዋጋት እየሰሩ ነው። በግጭትና የጤና አጠባበቅ ተግዳሮቶች በመተታመሰው ክልል ኤሊዛ ሐቃጣሪ በተሰኘው የኮንጎ ህትመት ውስጥ የሚሰሩት ጋዜጠኞች ልክ እንደ ቀድሞ የዝንጀሮ ፈንጣጣ ተብሎ ይጠራ የነበረው ኤምፖክስ የለም ወይም የቆዳ ማሳከክ በሽታ ነው ከሚሉ ሐሰተኛ መረጃዎች ጋር እየተፋለሙ ነው። አሊን ካታሊኮ እንደምትለው ስራቸው ለህብረተሰብ ጤናና ተአማኒነትን ለመገንባት ወሳኝ ነው።
ስለ ዝንጀሮ ፈንጣጣ ለምሳሌ ክትባቱ የኮንጎ ህዝብን ለማጥፋት ያለመ ነው የሚሉ አሉባልታዎች አሉ። እነዚህ አሉባልታዎች ህብረተሰቡን ሊጎዱና በሽታው እንዳይጠፋ ሊያደርጉ ስለሚችሉ ምን ያህል አደገኛ መሆናቸውን እየተመለከትን ነው።
እንደ አውሮፓውያን አቆጣጠር ከ2021 ጀምሮ ኤሊዛ ሐቅ በተሰኘው ተቋም ውስጥ ጆኤል አሊማሲ ኪታምባላን ጨምሮ 25 ጋዜጠኞች ስለ ሐሰተኛ መረጃ አደገኛነት ግንዛቤ ለማስጨበጥ ሲንቀሳቀሱ ቆይተዋል።
እውነቱን ለማጣራት ቁልፍ የምንላቸውን ቃላቶች እንጠቀማለን። እነዚያን ቃላቶች በመጠቀም የሚሰራጩ መረጃዎች ሲኖሩ ጥቆማ ይደርሰናል። ማጣራት የሚፈልግ ነገር ካለ አጣሪ ቡድን ይመደብና ጥያቄው ከሚመለከተው ድርጅት ጋር ይሰራል።
ኤሊዛ ሐቅ የሚያዘጋጃቸው ጽሑፎች በተቋሙ ድረገጽና በማህበራዊ ሚዲያዎቻቸው ላይ የሚታተሙ ሲሆን ኢንተርኔት የማያገኙ ሰዎችን ለመድረስ ደግሞ በአካባቢው የሬዲዮ ጣቢያዎች ይተላለፋሉ። አብዛኞቹ ሐሰተኛ መረጃዎች እንደ ኤምፖክስ ያሉ ከሕክምና ጉዳዮች ጋር የተያያዙ መላምቶችን የሚመለከቱ ናቸው። ጋዜጠኛ ጆሊን ካዚሞቶ ለምሳሌ ስለ ኮቪድ-19 የተሰራጩ ሐሰተኛ መረጃዎች የሬዲዮ ፕሮግራም ሰርታለች።
ኪንሻሳ ላ ቪል ኡ ጃቢት
እኔ በመኖርበት ኪንሻሳ ብዙ ሰዎች የኮቪድ-19 በሽታን ለመከላከል እንቢተኛ ሲሆኑ አስተውያለሁ። ብዙዎቹ በሽታው አለ ብለው አያምኑም። የሚጠራጠሩት ሰዎች ደግሞ በአብዛኛው ከከተማ ወጣ ብለው የሚኖሩ ናቸው።
አርታኢ ዳንኤል ማኬኬ እነዚህ ጥረቶች በተለይ ሆን ተብለው የሚሰራጩ ሐሰተኛ መረጃዎችን ለመዋጋት እንደሚያስችሉ ይገልጻል።
የሬዲዮ ጣቢያዎች በብዛት ፖድካስቶችን ይጠቀማሉ። ስለ በሽታዎች እና ወረርሽኞች ግንዛቤ የሚያስጨብጡ ሕክምና እንዴት ማግኘት እንደሚቻልና በዚያ ዙሪያ ያሉ ዕነቶች ስለ ዘንጀሮ ፈንጣጣ አመጣጥና ስለመሳሰሉት መረጃዎች ያገኛሉ። በዚህ መልኩ በዲጂታል ቴክኖሎጂ ተደራሽ ያልሆኑ ሰዎችንም መድረስ እንችላለን። እኛ በመንሰራው የማጣራት ስራም ተጠቃሚዎች ናቸው።
ማኬኬ አክሎ የኤሊዛ ሀቃጣሪ ፕሮጀክት ጉዳት የሚያስከትሉ ሐሰተኛ ዜናዎች እንዳይሰራጩ በማድረግ እንደሚረዳም አመልክቷል። በዛነም ዛኢዲ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከአሜሪካ ድምጽ ዋሽንግተን ዲሲ ዘገባዎቻችን ይቀጥላሉ። ለመጀመሪያው ምዕራፍ የያዝናቸው አጠር ያሉት ዘገባዎች ተጠናቀዋል። ዘለግ ያሉትን ወደምንሰማበት ወደ ሁለተኛው ምዕራፍ ነው የምንሻገረው። የኢትዮጵያ የሰብአዊ መብት ኮሚሽን ህዳር 26 ቀን 2017 ዓ.ም ምረት ባወጣው ሪፖርት በኦሮሚያ ክልል እድሜው 11 ዓመት የሆነ ህፃንን ጨምሮ እድሜያቸው ከ15 ዓመት በታች የሆኑ አዳጊዎች ከህግ አግባብ ውጪ ለመከላከያ ሰራዊት አባልነት እየተያዙ መሆናቸውን ማረጋገጡን አስታውቋል። የአሜሪካ ድምጽ በጉዳዩ ላይ ያነጋገራቸው የሰብአዊ መብት ጠበቃና የህግ ባለሙያ አቶ ቁምላቸው ዳኜ መንግስት ያለም አቀፉን የዘፈቀደ እስር መብትና የህፃናት መብት ረገጣ ስምምነቶችን ባከበረ መልኩ በጉዳዩ ላይ የተሳተፉ ኃላፊዎችንና የክልል ሚሊሻዎችን በይፋ ተጠያቂ ሊያደርግ ይገባል ብለዋል። ዘገባ አለን፣ በዚህ ዙሪያ የተሰናዳ ወደዛ ነው የምናልፈው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ሐሙስ ህዳር 26 2017 ዓ.ም አውጥቶት በነበረው መግለጫ በኦሮሚያ ክልል ህጻናትን ጨምሮ ሰዎች ከህግ አግባብ ውጪ ለመከላከያ ሰራዊት አባል ለመሆን የሚፈልጉ ዜጎችን ምልመላ እናከናውናለን በሚል በግዳጅ እየተያዙ መሆናቸውንና የተያዙትን ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ መገደዳቸውን አስታውቆ ነበር። ህጻናትን ከመከላከያ መስፈርት ውጪ ለምልመላ በሚል በግዳጅ የያዙና የተያዙትንም ለማስለቀቅ የገንዘብ ክፍያ የጠየቁ ወይም የተቀበሉ እንዲሁም ድርጊቱን የመከላከልና የመቆጣጠር ኃላፊነታቸውን በአግባቡ ያልተወጡ የጸጥታና አስተዳደር አካላት ላይ ተገቢው ምርመራ ተደርጎ ተጠያቂ እንዲሆኑ አሳስቦ ነበር። በደህንነት ስጋት ምክንያት ስማቸውን አየር ላይ እንዳናውል የጠየቁ ለአሜሪካ ድምጽ አስተያየት የሰጡ በቄለም ወለጋ ጊዳሙ ረዳ አርሶ አደር የሆኑ አንድ ግለሰብ የኮሚሽኑን ሪፖርት በሚያጠናክረው አስተያየታቸው ሁለት ታናናሽ ወንድሞቻቸው ከፍቃዳቸው ውጪ ተይዘው እንደሚገኙ ይናገራሉ።
ቄለም ወለጋ ዞን ጊዳሚ ወረዳ ግራይ ሶንካ ቀበሌ ነዋሪ ነን። ሁለት ወንድሞቼ ተይዘው ነው ያሉት። እንደኛ ቀበሌ ከ130 በላይ ሰዎች ነው የተወሰዱት። ሶስት ሰዎች አንሄድም ያሉት ተገድለዋል። የሀገር መከላከያው ለስብሰባ ህዝብ ጠርቶ ስልጠና ወስዳችሁ ከሚሊሻዎች ጋር ሀገራችሁን ትጠብቃላችሁ ብሎ ነው ወደ ውትድርና ሰዎች መሄድ እንዳለባቸው ሲገልጹ የነበሩት። ህብረተሰቡ ውትድርና በፍላጎት እንጂ በግዳጅ እንዴት ይሆናል ብሎ ሲጠይቁ የሀገር ጉዳይ ነው፣ በግዳጅ ነው የሚሆነው አሉ። አንዱ ወንድሜ መሐር ይባላል። ዕድሜው 13 ዓመቱ ነው። አንደኛው ደግሞ 15 ነው። እናቴን ደብድቧት ነው የወሰዷቸው። ዕድሜያቸው አልደረሰም ሲሉ ጠመንጃ ለመሸከምና ለመተኮስ ብቁ ናቸው ብለው ነው። እኛ አካባቢ ወጣት በቤቱ ይገኝ እንጂ ሥራው ምንድን ነው አንተ ማን ማለት የለም፣ ሰብስቦ መውሰድ ብቻ ነው። ለምሳሌ ወንድሞቼ ስድስተኛ ክፍልና አንዱ ሰባተኛ ክፍል ተማሪዎች ናቸው። እየሰለጠኑ ያሉት ጊዳሜ ከተማ ስሪንቲ ካምፕ ልዩ ቦታው ሆስፒታል አካባቢ ተብሎ የሚታወቅ ነው። የሚሰጧቸው ምግብ በቂ አይደለም፣ ኮቾሮ ብቻ ነው ሲባል ሰምታ እናቴ ምግብ አዘጋጅታ እንድናደርስላቸው ጠየቀችን። አብረን ሂደን ስትለኝ ይዙኛል ብዬ ስለፈራው በቅርብ ርቀት ከመኪናው ወርጄ እናቴ አድርሳ እስክትመጣ ጠበቅኳት። ስትመጣ ምግቡ ልጆቹ ጋር እንዳልደረሰ ነገረችኝ። በጣም እያዘነች ገባን።
በተመሳሳይ በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀ ከደቡብ ክልል ወደ ሻሸመኔ በመምጣት በጉልበት ስራ ላይ የተሰማራና እድሜው በሀያዎቹ ማብቂያ ላይ መሆኑን የገለጸ ወጣት በህዳር ወር መግቢያ ላይ ከጓደኞቹ ጋር ሲዝናና ከቆየበት ስፍራ ሲወጣ ወጣቶች በታጠቁ የአካባቢ ሚሊሻዎች ሲያዙ ማየቱንና እሱም ራሱ ማምለጡን ይገልጻል። ኢሰመኮ ጉዳዩን ይፋ ባደረገበት መግለጫው ካስቀመጣቸው ምክረ ሐሳቦች አንዱ በኦሮሚያም ሆነ በሌሎች ክልሎች የሚከናወኑ የመከላከያ ሰራዊት አባላት ምልመላ ስራዎች በሰራዊቱ መስፈርቶችና የአሰራር ስርዓቶች መሰረት ብቻ ህግን በተከተለና ሰብአዊ መብቶችን ባከበረ ሁኔታ መከናወናቸው እንዲረጋገጥ ምክረ ሐሳብ ሰጥቶ ነበር። የኮሚሽኑ ተጠባባቂ ዋና ኮሚሽነር ወይዘሮ ራኬ መለሰ ሪፖርቱ በወጣበት ዕለት ከአሜሪካ ድምጽ ጋር ባደረጉት ቆይታ መንግስት የእርምት እርምጃዎችን በመውሰድ ላይ መሆኑን በመግለጽ ሁኔታውን ወታደራዊ ምልመላ ከማለት ይልቅ የነጻነት መብት የሚነካና ህገወጥ የዘፈቀደ እስራትን የሚያሟላ የሰብአዊ መብት ጥሰት ነው ወደሚል ድምዳሜ መድረሳቸውን ተናግረዋል።
በምርመራው ሂደትም በክትትሉ ሂደትም የኦሮሚያ ክልል ኃላፊዎችን አግኝተን ድርጊቱ እየተፈጸመ እንደሆነ እነሱም አምነው፣ ነገር ግን እስከ ታች ድረስ እንዲወርድ መመሪያ እንዳስተላለፉ እንደሰጡ፣ እንደዚህ አይነት ምልመላዎች በአፋጣኝ እንዲቆሙ መመሪያ እንደሰጡና የምልመላ ማቆያ ስፍራዎች እነሱም እየጎበኙ ያለ ፈቃዳቸው የተያዙ ሰዎችን እና እድሜያቸው 18 ያልሞላ ህጻናትን እያስለቀቁ እንደሆነ ኦሮሚያ ኃላፊዎች ነግረውናል። ሰዎቹንም ተጠያቂ እንደሚያደርጉ ገልጸውልናል። እንደዚሁም የመከላከያ ሰራዊት አመራሮችም እንደዚሁ በየቦታው እየሄዱ ህጻናትንና በግዳጅ የተያዙ ሰዎችን እያስለቀቁ እንደሆነ ከዛም መረዳት ችለናል። ስለዚህ እዚህ ነው በሪፖርታችንም ይሄ የግዳጅ ምልመላ ሳይሆን የነጻነትን መብትን የሚነካና የህገወጥና የዘፈቀደ እስራት የሚያሟላ የሰብአዊ መብት ጥሰት እንደሆነ የገለጽ ነው።
ኮሚሽኑ ዛሬ ባወጣው ተከታይ መግለጫ ደግሞ በምርመራ ግኝቶቹ ላይ ህዳር 29 ቀን 2017 ዓ.ም ከህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴና ከውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አመራሮችና አባላት ጋር ይፋ የሆነ ውይይት ማድረጉን ተናግሯል። መከላከያ ሚኒስቴር ህዳር 30 ቀን 2017 ዓ.ም ለኮሚሽኑ በጻፈው የምላሽ ደብዳቤም በሁሉም ክልሎች የሚከናወኑ የሰራዊት አባላት ምልመላ ስራዎች በህግ በተቀመጡት መስፈርቶች መሰረት ብቻ ላይ የተከወኑ ስለመሆናቸው በማረጋገጥ የሚረከብ መሆኑን እንዳስታወቀ የዛሬው የኮሚሽኑ መግለጫ አስፍሯል። መከላከያ መስፈርቱን ብቻ የሚያሟሉትን መርጦ ማስገባቱን በሂደቱ ያጋጠመ ችግር ካለም የሚመለከተው መሆኑን ማስታወቁን ኮሚሽኑ ገልጿል። ክልሉ ተጠያቂነትን እንዲያረጋግጥና በቀጣይ ተመሳሳይ ጥሰቶች እንዳይፈጸሙ ለማድረግ የሚያስችሉ እርምጃዎችን እንዲወስድ ኮሚሽኑ ውትወታውን እንደሚቀጥልም አጽንኦት ሰጥቶበታል። የሰብአዊ መብት ጉዳዮች ጠበቃና የህግ አማካሪ የሆኑት አቶ ቁምላቸው ዳኚ ምንም እንኳን ኢትዮጵያ የዓለም አቀፉ የጦር ወንጀል ፈራሚ ሀገር ባትሆንም እንዲህ አይነት አካሄድ በዓለም የጦር ወንጀል እንዲሁም ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ተብሎ በሚጠራው ዓለም አቀፍ የዘፈቀደ እስርና በተጨማሪም በዓለም አቀፉ የህጻናት መብት በህግ የሚያስጠይቅ ነው ይላሉ።
እንደተባለው እድሜያቸው ለአቅመ አዳም ያልደረሰ ልጆችን አስገድዶ ወደ ውትድርና ውስጥ ማስገባት ሲጀመር በዓለም አቀፍ የሰብአዊነት ህግ ወይም ኢንተርናሽናል ሁማኒቴሪያን ሎው የምንለው በጥብቅ የተከለከለ ነው። በዚህ ረገድ የሁማኒቴሪያን ሎው ወይም የሰብአዊነት ህግ መሰረት የሚባሉት የጄኔቫ ስምምነቶች ናቸው። ግን ከጄኔቫ ስምምነቶች በኋላ የተፈረሙ ተጨማሪ ፕሮቶኮሎች አሉ። አዲሽናል ፕሮቶኮል ዋና ቱ የሚባሉ በተለይ በዝበኛ ጉዳይ ተፈጻሚ የሆነ አዲሽናል ፕሮቶኮል ቱ የሚባለው ነው። ይሄ ደግሞ በግልጽ በሲቪል ዎር የምንለው ወይም በሁለት ሀገራት መካከል ሳይሆን በአንድ ሀገር ውስጥ የሚካሄድ በትጥቅ የተደገፈ ግጭት ውስጥ ህጻናትን በውትድርና መመልመልን በግልጽ ይከለክላል። በአንቀጽ 4:3 አመራ ላይ ይህን አድርጎ መገኘት በጦር ወንጀል ያስጠይቃል። በዚህ ረገድ በእርግጥ ኢትዮጵያ የኢንተርናሽናል ክሪሚናል ኮርት አባል አይደለችም። ነገር ግን ማለት ሮም ስታችት የሚባለው የዓለም አቀፍ ወንጀል ፍርድ ቤት አባል ለመሆን አልፈረመችም። ነገር ግን ከሱም ባለፈ ቢሆን በዓለም አቀፍ ህግ ደረጃ የጦር ወንጀል ተደርጎ የሚቆጠር ነገር ነው። በፈቃደኝነት እንኳን ቢሆን ጭምር በማመልበል 15 ዓመት በታች ልጆች ይሄ በጦር ወንጀልነት የሚያስጠይቅ ነው። በኢትዮጵያም ህግ በራሱ ብንመጣ በወንጀል ህጉ አንቀጽ 270 ላይ እንደዚሁ ማንም ሰው ህጻናትን በጦር ወይም ለትጥቅ ግጭት መልምሎ ቢገኝ እንደዚሁ በወንጀል ሕጋችን ላይ የሚያስቀጣ ተደርጎ ነው የተቀመጠው። ስለዚህ በተለይ ከሰብአዊ መብት አንጻር ደግሞ እንግዲህ ኢትዮጵያ የፈረመችው የህጻናት መብት ኮንቬንሽን አለ። እሱ ላይም እንደዚሁ በአንቀጽ 38 ላይ ከ15 ዓመት በታች የሆኑ ልጆችን አስገድዶ መመልመል በጥብቅ የተከለከለ ነው። ከዛም አልፎ ደግሞ ኦፕሽናል ፕሮቶኮል ቱ ዘ ኮንቬንሽን ኦን ዘ ራይትስ ኦፍ ዘ ቻይልድ የሚባል አለ። ይህ ማለት ተጨማሪ ስምምነት እንደማለት ነው። እሱ መንግስት ይህን እንዳያደርግ ተከልክሏል። መከልከል ብቻ ሳይሆን ሌሎችም ደግሞ ከመንግስት ጋር የሚጓጉ ቡድኖችንም ጭምር እንዲህ አይነት ህጻናት ወታደሮችን እንዳይመለምሉ ተከታትሎ እንዲከለክልና እንዲያስፈጽም ግዴታ ገብቷል ማለት ነው የኢትዮጵያ መንግስት።
የኢትዮጵያ የህዝብ ተወካዮች ምክር ቤት አባልና የአብን ፓርቲ አባል የሆኑት ዶክተር አበባው ደሳለው ኢሰመኮ ባወጣው መግለጫ ላይ ከሰፊው ምክር ቤት ጋር የተደረገ ውይይት አለመኖሩን ገልጸው ሁኔታው ሰብአዊ መብትና የሀገሪቱን ህገ መንግስት የሚጻረር ነው ብለዋል።
የፓርቲያችን አቋም መናገር አልችልም። እኔ እንደ ህዝብ ተወካይ ግን ግልጽ የሆነ ጥፋት ነው። ምን አይነት የጥፋት ሆነ አይነት ባለሙያዎች ቢተነትኑት ይሻላል። ባለሙያዎች ተርሙን በተመለከተ ነገር ግን ዜጎችን ለወታደራዊ ስልጠና ብሎ አንድ ቦታ ላይ አጉሮ ማስቀመጥ ነው እና ይሄ ግልጽ የሆነ ሰብአዊ መብት ጥሰት ነው። መንግስትም ይህንን ሰብአዊ መብት ጥሰት እንደሆነ የሚፍደው አይመስለኝም እና አጥፊዎች እዚህ ጋር መጠየቅ አለባቸው። ዜጎች ወታደራዊ ስልጠና ከፈለጉ በፍላጎታቸው መሰረት ያደረገ ነው።
የሰብአዊ መብት ጉዳዮች ጠበቃና የህግ አማካሪ አቶ ቆምላቸው አክለውም መንግስት በጉዳዩ ላይ ያለውን አቋም ለማረጋገጥ በሀገሪቱ ህገ መንግስት መሰረት በዚህ ሂደት የተሳተፉ የፌዴራልና የክልል ባለስልጣናት እንዲሁም የክልል ሚሊሻዎች ይፋዊ በሆነ መንገድ ለተጠያቂነት ማቅረብ አለበት ይላሉ።
የወንጀል ተጠያቂነትን የሚያስከትል ጉዳይ ስለሆነ ደግሞ ይህን ድርጊት የፈጸሙ ሰዎች በስልጠና አይደለም መታለፍ ያለባቸው። እንግዲህ ህግን አለማወቅ ከተጠያቂነት አይድንም የሚባለው መሰረታዊ መርህ የሚመጣው እዚህ ጋር። እነኚህ ሰዎች ይህን ድርጊት የፈጸሙት ሰዎች ምርመራ ተጠርቶባቸው በወንጀል ተከሰው በአቃቤ ህግ ክስ ቀርቦባቸው በፍርድ ቤት ነጻና ገለልተኛ በሆነ የፍርድ ሂደት ማለት ነው ፌር ትራያል በምንለው መብታቸው ተጠብቆ ጥፋተኛ ተብለው ተገቢው ቅጣት ሊሰጣቸው ይገባል። ይሄ አንደኛው ነገር ነው። ተገቢው ቅጣት መሰጠት ብቻ ሳይሆን ይሄ ነገር ክልክል መሆኑን ህብረተሰቡም እንዲያውቅ ጥፋተኞቹ የተቀጡ መሆናቸውን ለህብረተሰቡ ጭምር ማሳወቅ ይኖርበታል። መንግስት ግዴታ አለበት። ይህን ማድረግ የግድ ከመንግስት የሚጠበቅ ኃላፊነት ነው። እንደውም እዚህ ጋር በአንቀጽ 270 መሰረት ከ5 ዓመት ድረስ ለመድረስ የሚችል ጽኑ እስራት ወይም ነገሩ በጣም ከባድ በሆነ ጊዜ በእድሜ ልክ ጽኑ እስራት ወይም በሞት ይቀጣል ነው የሚለው። ይሄ በጣም ከባድ ወንጀል ነው። ከ5 ዓመት እስከ 25 ዓመት የሚያደርስ ጽኑ እስራት ማለት በጣም ከባድ ወንጀል ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ህዳር 26/2017 ዓ.ም ካወጣው የመጀመሪያው መግለጫ አንስቶ እስካሁን ድረስ መንግስት በጉዳዩ ላይ ይፋዊ መግለጫም ሆነ ምላሽ አላወጣም። የአሜሪካ ድምጽ በኢሰመኮ ሪፖርትና መንግስትና የኦሮሚያ ክልል በመፍትሄ እየወሰዳቸው ነው ስለተባሉት እርምጃዎች እንዲሁም ስለ ሁኔታው ለመነጋገር በተደጋጋሚ ለመከላከያ ሚኒስትር ለኮሎኔል ጌትነት አዳነ፣ ለመንግስት ኮሚኒኬሽን ጉዳዮች ቢሮና ለኦሮሚያ ክልላዊ መንግስት የጸጥታ ቢሮ ኮማንደር አራርሳ መርዳሳ በስልክና በዋትሳፕ የጽሁፍ መልእክት ለቃለ መጠይቅ ሙከራዎችና ግብዣዎች ቢያደርግም አዎንታዊ ምላሽ አላገኘም። በምህጻሩ ICCPR በሚሰኘው የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን አንቀጽ 9 ማንኛውም ሰው በህግ በተደነገገው መሰረት ካልሆነ በዘፈቀደ ሊያዝም ሆነ በመታሰር ነጻነቱን አይገፈፍም ይላል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ተከታዩ ዘገባችን ደግሞ ወቅታዊ የኢትዮ ኤርትራ ግንኙነትን የሚቃኝ ነው። በቅርብ ሳምንታት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ስለ ኢትዮጵያ ባደረጉት ንግግርና በኢትዮጵያ በኩል የተሰማው ምላሽ ከፕሪቶሪያ ስምምነት በኋላ የሻከረው የሁለቱ ሀገራት ግንኙነት መቋረጡን የሚያመላክት ነው ሲሉ የቀጠናዊ ጉዳይ ተንታኞች ተናግረዋል። ኬኔዲ አባተ ዘገባ አለው።
ከሰሞኑ ኢትዮጵያና ኤርትራ ግንኙነታቸው ጥላ ያጠላበት መሆኑን የሚያሳብቁ ቃላትን በተለያየ መልኩ መለዋወጥ ጀምረዋል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ ከሁለት ሳምንት በፊት ህዳር 21 ቀን በመንግስታዊው የሀገራቸው ቴሌቪዥን ቀርበው በሰጡት ቃለ ምልልስ ላይ የኢትዮጵያን ህገ መንግስት ከመወረፍ ጀምሮ አሁን እስካለው የኢትዮጵያ ወቅታዊ ሁኔታ አቋማቸውን እና ምልከታቸውን ያብራሩ ሲሆን ህገ መንግስቱ በኢትዮጵያ ላለው ውጥረት መንስኤ ነው ብለዋል። የፕሪቶሪያውን ስምምነት አይመለከተንም ያሉት ፕሬዝደንቱ ስምምነቱ የውጭ ተዋናዮች ውጤት እንደሆነና ይህም በአማራ ክልል ለተቀሰቀሰው ግጭት መንስኤ ስለመሆኑ አብራርተዋል። ከግጭቱ ጋራ በተያያዘ የሚቀርቡባቸውን ወቀሳዎች ግን እንደማይቀበሉ ተናግረዋል። በኢትዮጵያ መንግስት ስር ያለው ፋና ብሮድካስቲንግ ኮርፖሬት ደግሞ የራሱ አሮባት በሚል ርዕስ ሰኞለት በሰራው ዘገባ የኤርትራውን ፕሬዝደንት በኢትዮጵያ ጉዳይ ጣልቃ እየገቡ እንደሚገኙ፣ ኢትዮጵያን እንዲሁም ከግብጽና ከሶማሊያ ጋራ በመተባበር ደግሞ ቀጠናውን ለማተራመስ እንደሚሰሩ፣ በተጨማሪም አገራቸውን በአምባገነንነት እያስተዳደሩ እንደሚገኙ በመዘርዘር ከሷቸዋል። በዘገባው ህገ መንግስታዊ አስተዳደር የሌላቸው ፕሬዝደንቱ የኢትዮጵያን ህገ መንግስት ሲተቹ ተስተውለዋል ያለው ፋና አምባገነንነትን አጥብቀው የሚወዱት ኢሳያስ ከመሳቢያቸው ስር ሸጉጠው ምርጫንም የህግ የበላይነትንም እምቢኝ እንዳሉ ወንበራቸው ላይ አርጅተዋል ሲልም አክሏል። እነዚህን ምልልሶች በተመለከተ ማብራሪያ የሰጡን በአዲስ አበባ ዩኒቨርሲቲ የቀጠናዊና አካባቢያዊ ልማት መምህርና ተመራማሪ ዶክተር የሽጥላ ወንድሜነ የሁለቱ መንግስታት ግንኙነት መሻከር የጀመረው ከፕሪቶሪያው ስምምነት በኋላ እንደሆነ ያስረዳሉ። ወቅታዊው ሁኔታ ደግሞ ጠቅላይ ሚኒስትር አብይ አህመድን የኖቤል የሰላም ሽልማት አሸናፊ ያደረጋቸው የሁለቱ ሀገራት የሰላም ስምምነት ማክተሙን የሚያመለክት እንደሆነ አብራርተዋል።
ከፕሪቶሪያው ስምምነት በኋላ የፕሪቶሪያው ስምምነት በ2022 ነው የተከናወነ ኖቬምበር 22 ነው። ከዛ በኋላ ሁለቱ ሀገራት ግንኙነት ወደ መሻከር መጣል። ምክንያቱም የስምምነቱን አፈጻጸም ላይ ሰምተው ከሆነ አሁንም የኤርትራው ፕሬዚዳንት የፕሪቶሪያው ስምምነት በተፋላሚዎች እጅ ሳይሆን በሌላ አካል እጅ ያለ ነው ብለው ነው በዚህ አሁን በሰጡት ኢንተርቪው ላይ ሲገልጹ ሲጠቅሱ የነበሩት እና ደስተኛ አልነበሩም። በዛ ምክንያት በሁለቱ ሀገራት መካከል ክፍተት እንደተፈጠረ አለመግባባቶች እንደተከሰቱ ሰምተናል። እንግዲህ በዚህ መካከል ደግሞ የኢትዮጵያ ጠቅላይ ሚኒስትር የባህር በር ለማግኘት የቀይ ባህርን አክሰስ የማድረግ መብት ያንን በማንሳት የሰጧቸው ገለጻዎች በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ እንዲሻክር ያደረገ ይመስለኛል። እንግዲህ እኔ አሁን የምረዳው ምንድነው የዚህ የሰሞኑ በሁለቱ ሀገራት መካከል ያለው ምልልስ ማለት ነው። የሚዲያ ሌላው ምልልስ የሚያሳየው በሁለቱ ሀገራት መካከል የነበረው ግንኙነት እንግዲህ ሙሉ በሙሉ በሚባል መልኩ እንደተቋረጠ እና የሁለቱ ሀገራት ግንኙነት ቀድሞ ወደ ነበረበት ቦታ እንደተመለሰ ነው የሚያሳየው።
በጥቅምት ወር በአስመራ የተካሄደውን የሶስትዮሽ ጉባኤ ተከትሎ የግብጽ፣ የሶማሊያና የኤርትራ መሪዎች ሶማሊያ ውስጣዊና ውጫዊ ተግዳሮቶቿን መቋቋም እንድትችል ተቋማቶቿን ለማጠናከር በሶስቱ ሀገራት መካከል ያለውን ትብብር ወደ ላቀ ደረጃ ለማድረስ ተስማምተናል ብለው ነበር። ፕሬዝደንት ኢሳያስ በሰሞኑ የሀገራቸው መንግስታዊ ቴሌቪዥን ባደረጉት ቃለ መጠይቅ ላይ በአስመራ የተደረገው ስብሰባ ኢትዮጵያን ኢላማ ያደረገ ነው መባሉን ተቃውመዋል። የሶስትዮሽ ውይይቱ ምንም አይነት አዲስ ጉዳይ የለውም፣ ስለ ጋራ ጉዳያችንና ስለ ቀጣናችን መረጋጋት ለመወያየት እኛ ግብጽን እንጎበኛለን፣ የግብጽ ባለስልጣናትም በየጊዜው ይጎበኙናል ነበር ያሉት ፕሬዝደንቱ። እንደ አውሮፓውያን አቆጣጠር በ2002 ዓ.ም ከመንግስት ስልጣን ከመልቀቃቸው በፊት እንደ ሱዳንና መካከለኛው ምስራቅ ባሉ በርካታ ሀገሮች የኤርትራ አምባሳደር ሆነው ያገለገሉትና አሁን ለንደን የሚገኙት የቀድሞ አምባሳደር አብደላ አደም ለአሜሪካ ድምጽ የትግርኛ ቋንቋ አገልግሎት በሰጡት አስተያየት ቀድሞውንም የነበረው ግንኙነት ዲፕሎማሲያዊ አካሄድ እየተከተለ አልነበረም ይላሉ።
ከመጀመሪያ ትዝምድና መንጎ ኢትዮጵያን ኤርትራን ዊን ክጅምር እንኮሎ ወይን
ከመጀመሪያውም የኤርትራና የኢትዮጵያ ግንኙነት ከ2018 ዓ.ም ጀምሮ ተገቢውን ዲፕሎማሲያዊ ሂደት የተከተለ አልነበረም። ሁሉም ጥቅሙም የማስከበር አካሄድ ነው የነበረው። ኢሳያስም አብይም ጥቅማቸውን የማስቀደም አካሄድ ነበር የተከተሉት። በወቅቱ ለሁለቱም የጋራ ጠላት ነው ብለው የሚያምኑትን ህወሓትን ማስወገድ ነበር ፍላጎታቸው። የሁለቱ ሀገራት ጉዳይ ግምት ውስጥ በማስገባት ይህን መሰረት በማድረግ ስትራቴጂክ የሆነ ግንኙነት ለመፍጠር አልነበረም። እንደዛ ቢሆን ኑሮ መጀመሪያ በወሰን ጥያቄ መጀመር ነበረበት። ምክንያቱም ለ20 ዓመታት ግንኙነት ለማቋረጥ ምክንያት የሆነው የወሰን ጉዳይ ስለነበር ነው።
የቀድሞ አምባሳደር አብደላ አክለውም ለሁለቱ መሪዎች ግንኙነት መሻከር ዋናው ምክንያት የፕሪቶሪያው ተኩስን የማቆም የሰላም ስምምነት መፈረም ነው ብለው ያምናሉ። የሁለቱ ሀገራት ግንኙነት መሻከር ግጭት ውስጥ ሊከታቸው ይችላል ወይ በሚል የተጠየቁት የቀድሞ ዲፕሎማት
ግርጭትና ኢትዮጵያና ኤርትራ ናብ ግጹ እዩ ናብ ውግእ ዶ ከምርሕ ዝብል ሕቶ
የኢትዮጵያና የኤርትራ ግጭት ወዴት ሊያመራ ነው? ወደ ውጊያ ሊያመራ ይችላል ወይ የሚል ጥያቄ ብዙዎች የሚጠይቁት ነው። ለእኔ እንደሚመስለኝ በኢሳያስ በኩል ወደ ውጊያ ቢያመራ ብዙ የሚያሳስበው አይደለም። ምክንያቱም የኢትዮጵያ ሁኔታ በደንብ ያውቃል። ኢትዮጵያ አሁን በውስጧ ጥንካሬ የላትም። ውስጣዊ የሆኑ ያልተፈቱ ትላልቅ ጉዳዮች አሉ። የውስጥ ውጊያዎች አሉ። ትግራይንም ደግሞ መጠቀም አይችልም። ምክንያቱ ትግራይ የራሱ የሆነ ልዩነቶች አሉት። ተበታትነዋል። እንደ አንድ ኃይል ሆነው ሊቆሙ የሚያስችል ሁኔታ አለ ለማለት አይቻልም። ትግራይ እርስ በርስ ውጊያ እንዳይነሳ ስጋት አለ። አማራ አለ፣ ኦሮሞ አለ፣ የጦር መሳሪያ ጉዳይ አለ። ስጋት የለም አይደለም ምለው፣ በብዙ ውስጣዊ ጉዳዮች አብይ ለውጊያ አቅሙ ያነሰ ሆኖ ይታየኛል። በእኔ አስተያየት ሁኔታዎቹን በትክክል ስትገመግም የውጭ ውጊያ ውስጥ ለመግባት የሚፈቅድ ውስጣዊ ሁኔታዎች የሉም። ምክንያቱም የውጭ ጠላትን ለመግጠም ውስጣዊ ሁኔታ የመጀመሪያ ጉዳይ ነው።
የቀጠናዊና አካባቢያዊ ልማት መምህርና ተመራማሪው ዶክተር የሽጥላ ወንድሜነ በሰጡን አስተያየት ደግሞ ኤርትራ ከኢትዮጵያ ነጻነቷን ካገኘችበት ጊዜ ጀምሮ እስካሁን የቀጠለ ነው ያሉት መርህ አልባና ግልጽ ያልሆነ ስምምነት በአገራቱ መካከል ዘላቂ ሰላም እንዳይኖር ማድረጉን አብራርተዋል።
ትልቁ ችግር ምንድን ነው? በዚህ በኢትዮጵያና የኤርትራ ግንኙነት ያው ኤርትራ የኢትዮጵያ አካል የነበረች ነች። ከመነሻው ጀምሮ በሁለቱ ሀገራት መካከል በመተማመን ላይ የተመሰረተ መርህን መሰረት ያደረገ ግልጽነት ያለው ስምምነት ተደርሶ ግንኙነት ለመፍጠር ጥረት አልተደረገም። የኤርትራ ሀገር ከሆነች በኋላ ከኢትዮጵያ ጋር ስምምነት በ87 ላድርጋለች። ስምምነቱ ምን እንደሆነ ግልጽ አይደለም። የድንበር ጦርነቱ ተነስቷል። ዘለቅ ያለ ምንድነው የዚህ ዲፕሎማሲና የወታደራዊ ውጥረት በቀጠናው እስከ 2010 ድረስ እንዲቆይ አድርጓል። አሁንም ከ2010 ስምምነት በኋላ ለምሳሌ መስከረም 2011 ላይ ጅዳ ላይም ስምምነት አድርገዋል። ነገር ግን ስምምነቱ አይታወቅም።
ሁለቱ ሀገራት ግልጽና በመርህ ላይ የተመሰረተ ስምምነት ማድረግ ተስኗቸው በልዩነታቸው ከቀጠሉ ዳፋው ከሁለቱ ሀገራት ባለፈ ቀጠናውንም የሚያሰጋ እንደሆነም አብራርተዋል።
በቀጠናው ዘላቂ ሰላም እንዲመጣ ከተፈለገ ሁለቱ ሀገሮች እንግዲህ በግልጽ በቁርጠኝነት መነጋገር፣ ስምምነቱም ደግሞ በመርህ እንዲመራ ማድረግ ያስፈልጋል። አሁን እያየን ያለ ነው ያንን አይደለም። አሁን በ2010 ስምምነት አድርገን እንግዲህ ልክ እንደ 1987 ስምምነት የድንበር ጦርነት እንዳስከተለ አሁንም ወደ ሌላ ዙር ጦርነት ልንገባ ነው? እርግጠኛ አይደለሁም፣ ግን ሞስት ላይክሊ ይሄም ሀብትን ሊያደርግ ይችላል።
ጠቅላይ ሚኒስትር አብይ አህመድ ጥቅምት 21 ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ማብራሪያ ሲሰጡ በኢትዮጵያና በኤርትራ መካከል ውጊያ ሊኖር ይችላል በሚል የሚሰጉ አካላት እንዳሉ ጠቅሰው ከኤርትራ የከፋ ነገር ካልመጣ በስተቀር በእኛ ተነሳሽነት በኤርትራውያን ወንድሞቻችን ላይ ምንም ነገር አይፈጸምም ማለታቸው አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ለማክሰኞ ምሽት ታህሳስ 8 2017 ዓ.ም የያዝናቸው ዘገባዎችና መሰናዶዎች እዚህ ላይ ተጠናቀዋል። ስለነበረን ቆይታ እናመሰግናለን። አስተያየት ወይም ጥያቄ ቢኖራችሁ የቪያ ማሪክ ፌስቡክ ገጽ ላይ በመግባት እዛ ላይ ታደርሱን ዘንድ እንጋብዛለን። ሳስተናግዳችሁ ያምሽት ኤደን ገረመው ነበርኩኝ። ጽዮን ግርማ ዋና አዘጋጇ፣ እንዲሁም ደግሞ ንጉሱ ታምሬ ዝግጅቱን በማቀናበር የዌብና ማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። ደህና ደሩ።